Bambino B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የሰኞ መጋቢት 22/2013 ዓመተ ምህረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ።
ለበሽታው የነበረው መረጃ ያው ዴይታ ስለነበረ ለበሽታው የሚታወቁ ትንሽ በተወሰኑ ባለሙያዎች ላይ የተጋነነ ፍርሃት ነበረ።
የሰማችኋቸው ዶክተር መታሰቢያ መስፍን የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ናቸው። ኮቪድ-19 ወረርሽኝ በሕክምና ባለሙያዎች ላይ እያሳደረ የሚገኘውን ጫና በሚዳስሰው መሰናዷችን ከተናገሩት የተቀነጨበ ነው። ሙሉ በአብይ ርዕሳችን ይቀርባል። የቴክኖሎጂ ኩባንያዎችና የማህበራዊ ትስስር ተቋማት በሐሰተኛ መረጃ ስርጭት ዙሪያ ያላቸውን ሚናና ዩናይትድ ስቴትስ በዚህ ዙሪያ ልታወጣ ስለተዘጋጀችው የሕግ ማዕቀፍ የሚዳስስ ዘገባም ይኖረናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። በኢትዮጵያ ከዛሬ መጋቢት 22/2013 ዓ.ም ጀምሮ መስከረም 25/2013 ዓ.ም የወጣው መመሪያ ቁጥር 30 ስራ ላይ እንደሚውል ጠቅላይ አቃቤ ሕግ አስታወቀ። በመመሪያ 30 ውስጥ የተጠቀሱት አስገዳጅ የሚደረጉ የአፍና የአፍንጫ መሸፈኛ ማስክ፣ ርቀትን መጠበቅ፣ የእጅ ማጽጃ ሳኒታይዘርን መጠቀምና ሌሎች ጉዳዮችን ያካተተ ነው። በመመሪያው በተቀመጠው መሰረት የማህበራዊ ሁነቶች፣ ሰርግ፣ ለቅሶና መሰል መርሃ ግብሮች ከ50 ሰው ባልበለጡ ብቻ ይከናወናሉ ሲል ጠቅላይ አቃቤ ሕግ አስታውቋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። የአማራ ብልጽግና ፓርቲ የምርጫ ቅስቀሳ ማስጀመሪያ መርሃ ግብር ትላንት በክልሉ ዋና ዋና ከተሞች ተካሂዷል። ፓርቲው መርሃ ግብሩን፣ የምርጫ ምልክቱን እንዲሁም ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት ያቀረባቸውን እጩዎች ለህዝብ ማስተዋወቁም ተገልጿል። ዜናው የአስቴር ምስጋናው ነው። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ስሙን በማጥፋትና በመከፋፈል ብልጽግና ፓርቲን ከሰሰ። ብልጽግና ፓርቲ ደግሞ በፓርቲ ውስጥ ያለው ክፍተት ለህዝብ ማሳወቅ የፓርቲውን ስም ማጥፋት አይደለም ሲል በጉዳዩ ላይ ምላሽ ሰጥቷል። ኦብነግ አመራሩን መቀየሩን ባለፈው ወር ማሳወቁን በአንዳንድ የሀገር ውስጥ የመገናኛ ብዙሀን ተዘግቦ የነበረ ቢሆንም የአመራር ለውጡን ግን የምርጫ ቦርድ እስካሁን ድረስ አልተቀበለውም። ዜናው የአዲስ ቸኮል ነው። የሱዳን መንግስት በደቡባዊው የኑቢያ ተራሮች ክፍለ ግዛቱ ከሚንቀሳቀስ አንድ ዋና ሽምቅ ተዋጊ ቡድን ጋር ወደ ሰላም ስምምነት የሚያመራ ሰነድ በትላንትናው ዕለት መፈራረሙ ተገለጠ። ሁለቱ ወገኖች የተፈራረሙት ሰነድ የእምነት ነጻነት ለዜጎች ሁሉ የሚያረጋግጥና ሃይማኖትን ከመንግስት አስተዳደር የሚለይ የሰላም ስምምነት ላይ ለመድረስ የሚያስችል አንድ እርምጃ መሆኑም ተነግሮለታል። ሰነዱ መፈረሙ በጀኔራል አብዱል ፈታህ አልቡርሃን የሚመራው የጋራ ስልጣን መንግስት በሀገሪቱ ዙሪያ ከሚንቀሳቀሱ አማጺ ቡድኖች ጋር ስምምነት በመፍጠር በሀገሪቱ ለአያሌ ዓመታት ለብዙ ሚሊዮን ሰዎች መፈናቀልና ለብዙ ሺዎች መገደል ምክንያት የሆኑትን ግጭቶች ለማክተም ከተያዘው ጥረት አንድ ዋና እርምጃ ተደርጎም ታይቷል። የሱዳን መንግስት ባለፈው የአውሮፓውያን 2020 ዓመተ ምህረት በዳርፉር የሚንቀሳቀሱ ቡድኖችን ጨምሮ ከበርካታ ሽምቅ ተዋጊ ቡድኖች ጋር ስምምነት ላይ መድረሱ ይታወሳል። በሞዛምቢክ ሰሜናዊ ክፍለ ግዛት ፓልማ ውስጥ ከአራት ቀናት በፊት ተቀናጅተው በተካሄዱ ጂሃዳዊ ጥቃቶች በርካታ ሰዎች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። ትላንት የመከላከያ ሚኒስቴሩ ቃል አቀባይ ለጋዜጠኞች በሰጡት መግለጫ ባለፈው ረቡዕ አሽከርካሪዎቹ ፓልማ ሰርገው በመግባት ባደረሱት ጥቃት በርካታ ሰዎች ገድለዋል ብለዋል። ከተገደሉት መካከል ከጥቃቱ በማምለጥ በአንድ ሆቴል ተደብቀው የነበሩ ሰዎች ከከተማዋን ለባሰጧት በማጓጓዝ ላይ ሳለን በደረሰ የደፈጣ ጥቃት የተገደሉ ናቸው ብለዋል። ቃለ ቀባዩ አክለውም ባለፉት 3 ቀናት የመንግስት የጸጥታ ኃይሎች ከከተማዋ በመቶች የተቆጠሩ የሀገሪቱ ዜጎችና የውጭ ሀገር ሰዎችን ማስወጣቱን ቅድሚያ ትኩረት ሰጥተው እየሰሩ መሆናቸውንም አመልክተዋል። ካቦ ዴልጋዶ በመትባለው የነዳጅ ማውጫ እንቅስቃሴ መናኸሪያ በመትሆነው ከተማ ረቡዕ ዕለት ቁጥራቸው ያልታወቀ ታጣቂዎች ጥቃት ከፍተው ወደ 200 የሚጠጉ ሰዎች በከተማዋ በሚገኝ ሆቴል ሲደበቁ ብዙዎች በየጫካው ተሸሽገዋል። የስዊዝ ካናል የባህር መተላለፊያን ለቀናት ዘግቶ የቆየው ግዙፉ የንግድ መርከብ 80% ወደ ቀኝ ለማዞር ችለናል ሲሉ የባህር መስመሩ አስተዳደር ባለስልጣናት ተናገሩ። ዛሬ ማታ የባህር ማዕበሉን ሲበረታ ደግሞ ጎታች ጀልባዎችን ስበው ፊቱን በትክክለኛው አቅጣጫ መስመር በማስያዝ እንቅስቃሴያቸውን ይቀጥላሉ ሲሉ ማስታውቋል። ይህ ከሆነ ለስድስት ቀናት ተዘግቶ የቆየው የባህር መተላለፊያ መንገድ እንደሚከፈት ተስፋ ሰጥቷል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መርሃ ግብሮች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ኮቪድ-19 ዓለም አቀፍ ወረርሽኝ ከሆነ አንድ ዓመት አስቆጠረ። ያለፈው አንድ ዓመት በብዙ ግራ መጋባቶች የተሞላና ስለ ወረርሽኙ ለማወቅና ለመከላከል ርብርቦች የነበሩበት ነው። ለዚህ ርብርብ የአንበሳውን ድርሻ የሚወስዱት ደግሞ ከፊት ሆነው ከማይታወቀው ጋር ሲታገሉ የቆዩት የሕክምና ባለሙያዎች ናቸው። ይሁንና ከኮቪድ-19 ጋር ሲታገሉ የሚውሉት ሐኪሞች ከአንድ ዓመት በኋላ በስራ ጫና ለሚመጣ ጭንቀትና መዳከም ወይም በእንግሊዘኛው በርናውት መጋለጣቸው በዓለም ዙሪያ እየተነገረ ነው። በኢትዮጵያም የቫይረሱ ስርጭት እጅግ እየጨመረ ከመምጣቱ ጋር ተያይዞ ሐኪሞች አሁንም ድረስ በከፍተኛ የስራ ጫና ውስጥ ይገኛሉ። ኤደን ገረመው በዚህ ዙሪያ በቅዱስ ጴጥሮስ ሆስፒታል የኮቪድ-19 ጽኑ ህሙማንና ድንገተኛ ክፍል ባልደረባ የሆኑ ሐኪሞችን አነጋግራ ኮቪድ-19 በሕክምና ባለሙያዎች ላይ እያሳደረ ስላለው ጫናና ሆስፒታሎቹ እየወሰዱት ስላለው እርምጃ ተከታዩን አሰናድታለች።
በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን ያለፈው አንድ ዓመት ውስጥ የተፈጠረው የኮቪድ-19 ወረርሽኝ በሕክምና ባለሙያዎች ላይ ከዚህ ቀደም አጋጥሟቸው በማያውቅ መልኩ ከባድ የሆነ የአካልና የስነ ልቦና ጫና እንደፈጠረባቸው ያስረዳሉ።
ስለ በሽታው የነበረው መረጃ በተወሰኑ ባለሙያዎች ላይ የተጋነነ ፍርሃት ነበረ። ስለዚህ ያ የተጋነነ ፍርሃት ምን ያመጣል? የግል የበሽታ መከላከያ ቁሳቁስ አላግባብነት አዝቶ መጠቀም፣ እንደዚህ አይነት ነገሮች እናያለን። አንዳንዴ ቀላል ነገሮች እንደዚህ ስራዎች ይሰሩ ምናምን ስንል የባህሪ ለውጦች በቀላሉ በተወሰኑ ባለሙያዎች ላይ ቢሆን የሚታየው ድሮ ከነበራቸው በስራ ከነበራቸው ባህሪ ትንሽ ለየት ያሉ ነገሮች እናያለን። በጣም ደግሞ እየተራዘመ ነገሩ እየቀጠለ ከዛ ከስድስት ወር እንደዚህ በኋላ ደግሞ ስራ ላይ በጣም ከመቆየት የተነሳ ይሄ የመሰለበት ፋቲግ ድክም የማለት አይነት ነገሮች ስለነበሩ በየጊዜው ይሄንን ከበሽታው ጋር ያለውን ፍልሚያ ሁሌ ያው ባለሙያዎች በተሻለ የስነልቦና ሞራል መግባት አለባቸው። ይህን ነገር እናልፈዋለን ይሻገረዋለን የሚል መሰባሰብ ስለነበረበት ያን ለማድረግ ነው ጥረት እያደረግን የነበረው።
ዶክተር ትግስት ተስፋዬ በአዲስ አበባ ኮቪድ-19 ፊልድ ሆስፒታል ውስጥ የድንገተኛና የጽኑ ህሙማን ክፍል ክሊኒካል አገልግሎት ዳይሬክተር ናቸው። ኮቪድ-19 ከገባበት ጊዜ ጀምሮ በሐኪሞችና በተለይም በነርሶች ላይ እጅግ ከፍተኛ የሆነ የስራ መደራረብና ድካም ያስከተለ መሆኑን ጠቅሰው ሁኔታውን ያባሰው ደግሞ ህሙማን ተነጥለው በሚቆዩባቸው ጊዜያት እነሱን የሚያግዝ አስተማሚ አለመኖሩ ነው ይላሉ።
በፊት የምናያቸው ኬዞች ብዙም ሲቪር ኬዞች አልነበሩ። ጽኑ ህሙማን ውስጥ የሚፈልጉ ኬዞች አልነበሩ። አብዛኞቹ በሲምፕል አይሶሌሽን እና ትሪትመንት ብቻ፣ በቃ አይሶሌት መደረግን ብቻ፣ ለይቶ መቆየቱ ብቻ ነበር የሚፈልጉት። አሁን ግን የምናየው ነገር ከሱ ኮምፕሊትሊ ተቃራኒ ነው። ምንድን ነው? አብዛኞቹ የሚፈልጉት ኦክሲጅን ሪኳየርመንት አላቸው፣ ኦክሲጅን ይፈልጋሉ። ከኦክሲጅን ሪኳየርመንት ተጨማሪ ደግሞ የመተንፈሻ ማሽንን የሚፈልጉት አካሚዎች ቁጥር በጣም በእጅጉ እየጨመረ ነው። የአገሪቷ ካፓሲቲ ደግሞ ወይም የአገሪቷ አቅም ደግሞ በጣም ማለት ውስን ነው። በዚህ አቅም ማለት ነው ብቻ ሳይሆን ጽኑ ህሙማን ውስጥ ያሉት ታካሚዎች ራሱ ቁጥር በጨመረ ቁጥር የጽኑ ህሙማን ያለንም ስፔሻሊስቶች ቁጥር ደግሞ በጣም ውስን ነው። ራሱ እንደምናውቀው ኦቨርታይም ወይም የስራ ጫናው እነሱ ላይም እየጨመረ ነው። ውስን ሰው ስለሆነ ያለን እነሱ ተከታታይ ያለምንም ረፍት እንዲሰሩ እያስገደድናቸው ነው። ስፔሻሊ ደግሞ ነርሶችን ህይወት ላይ ብቻ ሳይሆን እንዲህ ነገር የነርሲንግ ኬራችንም ላይ ታላቅ ጫና ነው ያደረገው። ምክንያቱም ጽኑ ህሙማን ሲገቡ ምንድን ነው የሚደረጉት? አብዛኞቹ አንድ ለአንድ ነው፣ አንድ ነርስ ለአንድ ታካሚ የምናደርገው። ስታንዳርዱም እንደዛ ስለሚያደርግ ማለት ነው። እራሳቸውን አያውቁም አብዛኞቹ። ስለዚህ እራሳቸውን የማያውቁ ከሆነ ደግሞ የሚያገላብጣቸው ያስፈልጋል። በየሁለት ሰዓቱ ምግብ መመገብ አለ፣ መድኃኒት መስጠት አለ። በጣም ማለት ጫናው በየጊዜው ስፔሻሊ እንዶ ነርሶቻችን ላይ በጣም እየበዛ ነው የመጣው።
ዶክተር ትግስት አክለውም አንድ የህክምና ባለሙያ በአንድ ዙር 24 ሰዓት እንደሚሰራና በተለይም በጽኑ ህሙማን ክፍል ውስጥ ያለው ሙሉ ለሙሉ አካልን መሸፈን የሚጠይቀው የሐኪሞች ልብስ በራሱ ሁኔታውን አድካሚ ከሚያደርጉት ነገሮች ውስጥ አንዱ መሆኑንም ይገልጻሉ።
አንድ ሺፍት ነው የሚጠበቀው። አንድ ሐኪም ወይ አንድ ነርስ በፊልድ ሆስፒታል ውስጥ የሚሰራው ለስድስት ሰዓት ነው። በየስድስት ሰዓቱ መቀየር አለበት። ምክንያቱም የአይሲዩ ልብስ ሙሉ ሰውነትን መሸፈን ሀዝማሶት የምንለዋለን። እሱ ልብስ ውስጥ ተቀምጠሽ ማክሲመም ልትቆይ የሚችል ከስድስት እስከ ስምንት ሰዓት ነው። ስምንት ሰዓት ብዙ ጊዜ በቃ ማለት የሚቻል አይደለም። ስለዚህ በየስድስት ሰዓቱ ነው አሁን ስታፉን እየቀየርን ያለ ነው፣ ወይም እኔም ደግሞ የምሰራው በየስድስት ሰዓቱ። ግን ይሄን ስልሽ ደግሞ በሱ ከስድስት ሰዓት በኋላ ወጥተን እናርፋለን ሳይሆን በተፈለግሽበት ሰዓት ደግሞ ተመልሰሽ ትገቢያለሽ። ስለዚህ ይሄ አይሲዩ 24 ሰዓት የትኛውም ነገር ችግር ካለ በተጠራሽበት ሰዓት ትገቢያለሽ።
የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን በሽታው እንደገባ ሰሞን በሕክምና ባለሙያዎቹ ላይ ስለ በሽታው ካለመረዳትና ለቤተሰቦቻቸውም እንዳይ የነበራቸውን ከፍተኛ ፍርሃት አስታውሰው ለስምንት ወራት ያህል የሕክምና ባለሙያዎቹ ከቤተሰቦቻቸውና ከግላዊ ሕይወታቸው በመራቅ በካምፕ እንደቆዩና ያም የራሱ ጫና እንደነበረው ይገልጻሉ።
ኬዙ እንደገባ ለስምንት ወር አካባቢ ባለሙያዎች ከቤተሰባቸው ተለይተው ካምፕ ውስጥ ገብተው ነበር የሚኖሩት። ወደ መስከረም አካባቢ ነው ከካምፕ የወጡት። በዛ ጊዜ አሁን የነበረው ችግር ምንድን ነው? አንደኛው ከቤተሰቦቻቸው ተለይተው ለጣም ለረዥም ጊዜ ነው የቆዩት። አንዳንድ አስፈላጊ የሆኑ ነገሮች ካምፕ ውስጥ ቢሟሉም ግን ያን ያህል ቤትን የሚጠካ አልነበረም። ከዛ ጋር ተያይዘው ችግሮች ነበሩ። ሌላው ረዘም ላለ ጊዜ ደግሞ ሁሌ ስለ ኮሮና ቫይረስ እያሰቡ ስለዛ እና ስለ ስተኝ ስጌት ከሚያቁ ስለቆዩ አንዳንድ የስነ ልቦና ጫናዎች ነበሩ።
እነዚህን ችግሮች ለማቃለልም ሆስፒታሉ የቤተሰብና የማህበረሰብ ድጋፍ ቡድን በማቋቋም ባለሙያዎቹ የስነ ልቦና ድጋፍ እንዲያገኙ በማድረግና በተጨማሪም ሙያተኞቹ ያለባቸውን አካላዊ መዳከም ለመቀነስም የሰዓት ማሻሻያዎችን በማድረግ እየሰሩ መሆኑን ያስረዳሉ።
እንግዲህ እነዚህን ለማቃለል አንደኛ እኛ አንድ ሆስፒታል እንድረበር ብናረገው በሆስፒታላችን ሳይካትሪስት አለ እና ሳይካትሪስታችን የምትመራው ቲም አለ። የፋሚሊ ሶሻል ኤንድ ስታፍ ሰፖርት የሚባል ቲም አለ።
የቤተሰብና የማህበረሰብ
ድጋፏ ለባለሙያዎቹ ማለት ነው። እሱ የሚያደርግ ቡድን ነበረም። ቡድኑ ምንድን ነው የሚያደርገው? ባለሙያዎቹ በስልክ ማነጋገር ሲፈልጉ በስልክ ያናግሩና አንዳንድ የስነ ልቦና ምክር ይሰጧቸዋል። ያው ደግሞ ፕሮግራሞች እያዘጋጁ ትሬኒንጎችም እየተዘጋጁ እንደዚህ ያለውን ጭንቀት ለማጋራት ወይም ደግሞ እነሱ ላይ ትንሽ ለማቅለል ሙከራ ተደርጎ ነበር። ሌላው እናደርግ የነበረው ምንድን ነው የባለሙያዎቹን የሚሰሩበትን ሰዓት የተለያዩ ሽፍቶች በመጠቀም ከበሽተኞቹ ከሚቆዩትን ጊዜ የበሽተኞቹን አገልግሎትን ማግኘት ያለባቸውን ሕክምና ሰዓቷትን ገቡበትን መርሃ ግብሮች እና ክፍለ ጊዜዎች አጭር አጭር በማድረግ ከልብሱም ጋር እዛን ሲቆዩ ከሚሰማቸው ስሜት ጋር እንዲሁም ደግሞ ከቦታ ቦታ በማቀየር መደበኛ በሆነ ሁኔታ እያዛዛርን ነበረ የምንጠቀመው። እንደዚህ በማድረግ ነገሮቹን ለማቅለል ተሞክሯል። ያው በሽታው ሲመጣ ከነበረን ፍርሃት አንጻር ባለሙያዎቹም በዚህ አጋጣሚ እንደውም ማመስገን እፈልጋለሁ።
ዓለም አቀፉ የነርሶች ምክር ቤት ከመስከረም ወዲህ የኮቪድ-19 ህሙማንን በማገዝ ላይ የሚገኙ የህክምና ባለሙያዎች የስነ ልቦና ጭንቀት መጨመሩን ያስታወቀ ሲሆን በአጠቃላይ በዓለም ዙሪያ ያሉ የጤና ባለሙያዎችም ለማስቱራማ ወይም ለወል የስነ ልቦና ጭንቀት መዳረጋቸውን ገልጿል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ፌስቡክ መረጃዎችን የሚያጣሩ ባለሙያዎችን እየቀጠረ፣ ትዊተር መረጃዎች ላይ ምልክት እያስቀመጠ፣ ጉግል ደግሞ ሐሰተኛ መረጃ ያላቸውን ምስሎችን ከድህረ ገጹ ላይ እያወረደ ቢሆንም የሐሰተኛ መረጃ ለነዚህ ቴክኖሎጂ ኩባንያዎች የማይጠፋ ችግር ሆኖባቸዋል። የዩናይትድ ስቴትስ ሕግ አውጪዎች አዲስ የመቆጣጠሪያ ደንብ ለማውጣት እየተነጋገሩ ባሉበት ወቅት ትልልቆቹ የማህበራዊ ሚዲያ ተቋማት የሐሰተኛ መረጃዎች ስርጭትን እንዲቆጣጠሩ ግፊት እየተደረገባቸው ነው። ዘገባው የቲና ቲርነህ ነው። ቀጥሎ ይቀርባል። አዲሱ የዩናይትድ ስቴትስ ፕሬዝዳንትና ምክር ቤታቸው የቴክኖሎጂ ኩባንያዎች ጽንፈኝነትንና የሐሰተኛ መረጃ ስርጭትን ከአገልግሎታቸው ላይ እንዲያጠፉ የተጠናከረ ግፊት እያደረጉ ነው። ሕግ አውጪዎችም እርምጃ ለመውሰድ ተዘጋጅተናል ይላሉ።
History has shown that you have talked the talk but have failed to walk the walk. It appears now that Congress will have to compel you.
ታሪክ እንደሚያሳየው ብዙ ወሬዎች ተወርተዋል፣ ወደ ተግባር ግን መሄድ አልቻሉም። ስለዚህ ትርጉም ያለው ለውጥ ለማምጣት ምክር ቤቱ ምናልባት በቅጣት ሊያስገድዳቸው ይገባል።
በቅርቡ በአሜሪካው ምክር ቤት ቀርበው ቃላቸውን የሰጡት የፌስቡክ፣ ትዊተር እና የጉግል ባለቤት የሆነው አልፋቤት ስራ አስኪያጆች በድህረ ገጾቻቸው ላይ የሚሰራጩ ሐሰተኛ መረጃዎችን ለማጥፋት ወስደናል ያሏቸውን እርምጃዎች አስረድተዋል። ፌስቡክ ለምሳሌ ኮቪድ-19ና ክትባቱ ዙሪያ የተሰራጩ 12 ሚሊዮን ሐሰተኛ መረጃዎችን ማውረዱን የገለጸ ሲሆን በዚህ ዙሪያ የሚሰሩ 35,000 ሰራተኞች እንዳሉትም ተናግሯል። እነዚህ እርምጃዎች ግን የማህበራዊ ሚዲያዎችን አልጎሪዝም በመጠቀም ሰዎችን ጽንፈኛ ለሆኑ አስተሳሰቦች ከማጋለጥ አልፈው በምክር ቤቱ ላይ የተቃጣው ጥቃት አይነት ድርጊት እንዲከሰት እያደረጉ ነው ብለው ለሚያምኑት የምክር ቤቱ አባላት ብዙም አጥጋቢ አይመስሉም። ማይክል ዶያል በምክር ቤቱ የዲሞክራት ተወካይ።
That attack and the movement that motivated it started and was nourished on your platforms. You are picking engagement and profit.
ጥቃቱን ያነሳሳው እንቅስቃሴ የተጀመረውና የተገፋፋው በእናንተ መድረክ ነው። ከህብረተሰቡ ደህንነትና ጤና ከሀገራችንና ከዲሞክራሲያችን ይልቅ በገጻችሁ ላይ ያለው ግንኙነትና የምታገኙትን ትርፍ መርጣችኋል።
የሪፐብሊካን ተወካይዋ ካቲ ማክሞሪስ ሮጀርስም በዚህ ሐሳብ ይስማማሉ።
Your platforms are my biggest fear as a parent. I'm a mom of 3 school-aged kids. It's a battle for their development, a battle for their mental health, and ultimately a battle for their safety.
እንደ ወላጅ የእናንተ የተሰሰር መድረኮች ትልቁ ፍርሃቴ ናቸው። 3 እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአይምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማችሁ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለሁ። ወዴት እንደሚያመራቸውም አይቻለሁ። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም።
ሐሰተኛ መረጃዎችን እየተዋጉ ሰዎች ሐሳባቸውን በነጻነት እንዲገልጹ ማድረግ እጅግ ከባድ እንደሆነ ሶስቱ አመራሮች አስረድተዋል። ይሄ በብዙ መልኩ ህብረተሰብ ውስጥ ያለው ችግር ነጸብራቅ ነው ሲሉም ማርክ ዙከርበርግ ተናግረዋል።
I believe that the division we see today is primarily the result of a political and media environment that drives Americans apart.
አሁንም እናየው መከፋፈል ፖለቲካውና የዜናው ታሮች አሜሪካኖችን በመለያየት ያደረሱት ውጤት ነው ብያምናለሁ።
ህጋዊ ጮች በማህበራዊ ትስስር ገጾች ላይ ለሚወጡ ሁከት ቀስቃሽ ንግግሮችና የሰዎችን ህይወት እየቀጠፉ ላሉ የሐሰተኛ መረጃ ስርጭቶች ኩባንያዎቹን ተጠያቂ ለማድረግ እያሰቡ መሆኑን ግልጽ ቴክኖሎጂ ተሰኘ ፕሮጀክት ዳይሬክተር የሆኑት ኬቲ ፓውል ያስረዳሉ።
The question is how can these companies be held liable in a way that actually incentivizes them to take meaningful steps to reduce harmful content on their platforms.
ጥያቄው እነዚህ ኩባንያዎች ጎጂ መረጃዎችን ከመድረኮቻቸው ላይ ለማስወገድ ትርጉም ያለው እርምጃ እንዲወስዱ የሚያደርጋቸውን ተጠያቂነት እንዴት እናምጣ የሚለው ነው።
ነገር ግን እንደ ዲሞክራሲና ቴክኖሎጂ ማዕከል ስራ አስኪያጅ አሌክሳንድራ ጊቨንስ ያሉ አስተያየት ሰጪዎች ይህ አይነት እርምጃ ኩባንያዎቹ ንግግርን በከፍተኛ ሁኔታ ሳንሱር እንዲያደርጉ ሊያደርጋቸው ይችላል ሲሉ ስጋታቸውን ይገልጻሉ።
There is a real risk that if the companies are made liable or put on the hook for political speech or for polarizing speech, that they overcorrect in the other direction and they silence the voices of people that are trying to have their opinion shared.
ለፖለቲካ ነክ ወይም ጽንፈኛ ንግግሮች ኩባንያዎቹ ተጠያቂ የሚሆኑ ከሆነ የሚያደርጉት ማስተካከያ ወደ ሌላ አቅጣጫ እንዲሄዱ ሊያደርጋቸውና ሐሳባቸውን እንዲገልጹ የሚፈልጓቸውንም ድምጽ ሊያፍኑ ይችላሉ የሚል ስጋት አለ።
እርግጡ ነገር የማህበራዊ ትስስር ተቋማት የሐሰተኛ መረጃዎች ስርጭትን ለመክታት እርምጃ እንዲወስዱ ግፊት እየተደረገባቸው መሆኑ ነው። የህጋዊ ጮችም የቴክኖሎጂ ኩባንያዎቹ ያንን እንዲያደርጉ እንዴት እንደሚያስገድዷቸው እየተመካከሩ ነው። በቲና ቲርነ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አዲሱ ትውልድ ድምጽ የሆነው ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ ስርጭቱን እንደቀጠለ ነው። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። የስፖርት ሰዓት ላይ ደርሰናል። ሀብታሙ ስዩም እንደተለመደው የሀገር ውስጥና የውጭ ስፖርት ወሬዎችን አጠናክሮ ወደ እናንተ ሊያደርስ ተዘጋጅቶ እየጠበቀ ነው። ወደዛው እንለፍ።
በሳምንቱ አጋማሽ ላይ ያስመዘገበውን ድል ተከትሎ የኢትዮጵያ እግር ኳስ ብሔራዊ ቡድን በመጪው ዓመት ካሜሮን ያውንዴ ላይ በሚዘጋጀው የአፍሪካ ዋንጫ ላይ ለመሳተፍ ያለውን እድል አስፍቷል። ባህር ዳር ላይ የማዳጋስካር አቻውን የገጠመው ብሔራዊ ቡድኑ 4-0 አሸንፏል። አማኑኤል ገብረ ሚካኤል፣ አቡበከር ናስር፣ ጌታነህ ከበደና ሽመልስ ከበደ የኢትዮጵያን የጎል ሩምታዎች አከታትለዋል። ከድሉ በኋላ አይቬሪኮስትን በመከተል በምድብ ኬ ውስጥ ሁለተኛ ደረጃ ላይ የምትገኘው ኢትዮጵያ በነገው ዕለት የሚደረጉ ጨዋታዎች ከ8 ዓመታት በኋላ ወደ አፍሪካ ዋንጫ መመለስ አለመመለሷን ይወስናሉ። በነገው ዕለት አቢጃን ላይ ኢትዮጵያ የአፍሪካ ዋንጫ ተሰላፊ መሆኑን ከወዲሁ ያረጋገጠውን የአይቬሪኮስት ብሔራዊ ቡድን ትገጥማለች። ኢትዮጵያ በዚህ ጨዋታ ላይ ካሸነፈች ወይንም ደግሞ አቻላቻ ከወጣች የአፍሪካ ዋንጫ ተሰላፊ ትሆናለች። በሌላ በኩል ማዳጋስካር ቶማሲና ላይ ከኒጀር የምትጫወተው ማዳጋስካር ባለድል ለመሆን ከፍተኛ ትጋት ይጠበቅባታል። ከድል በተጨማሪ ከአይቬሪኮስት ጋር የምትገጥመው ኢትዮጵያ ካልተሸነፈች በስተቀር ብሔራዊ ቡድኗ በአፍሪካ ዋንጫ ላይ የመሳተፉ ነገር አጠራጣሪ ይሆናል። በሳምንቱ መጨረሻ በጣሊያን ሀገር ሳን ቪቶሬ ኦላና በተደረገ የሀገር አቋራጭ ውድድር ኢትዮጵያውያንና ኬንያውያን ድል ቀንቷቸዋል። በወንዶች 10 ኪሎ ሜትር ከኢትዮጵያ ንብረት መላክ አንደኛ እንዲሁም ሙክታር ኢድሪስ ሶስተኛ ሲወጡ ኬንያዊው ሊዮናርድ ቤት ደግሞ ሁለተኛ ደረጃን ይዘዋል። በሴቶች 6.2 ሀገር አቋራጭ ሩጫ ውድድር ላይ ፀሐይ ገመቹ ከኢትዮጵያ አንደኛ ስትወጣ ቢትሬስ ቺቤትና ቪላ ቺሌንጋት ከኬንያ ተከታትለዋት ገብተዋል። ሁለተኛና ሶስተኛ ደረጃንም ይዘዋል። ኢትዮጵያውያን እግር ኳስ ደጋፊዎች በተደሰቱበት ሳምንት የዩናይትድ ስቴትስ ብሔራዊ ቡድን ደጋፊዎች ግን ሀዘን ገብቷቸዋል። የዚህ ምክንያቱ ደግሞ ብሔራዊ ቡድናቸው በመጪው የጃፓን ኦሎምፒክ ላይ ለመሳተፍ የሚያበቃውን ድል አለማስመዝገቡ ነው። ብሔራዊ ቡድኑ የሰሜን ማዕከላዊና ካሪቢያን ሀገሮች የእግር ኳስ ማህበር የኦሎምፒክ ማጣሪያ ውድድር ላይ በሆንዱራስ ተሸንፏል። ዋን ካርሎስ ኦብሪጎንና ሉዊስ ፓልማ ለሆንዱራስ ጎሎችን ሲያስቆጥሩ ጃክሰን ዌል ደግሞ ለዩናይትድ ስቴትስ አንድ ጎል አስቆጥሯል። የብሔራዊ ቡድኑ አሰልጣኝ ጄሰን ክሪስ በውጤቱ በእጅጉ ማዘናቸውን ስለመግለጻቸው ሮይተርስ ዘግቧል።
በልደና ሰንብት አንተ መከራ ችግር ቤቴን ሲሞላ ያየህ አይደል ወይ ፍቅር ጉርብትናችን በዚህ አብቅቷል ወዳጅ ደህና ውል በል አትድረስብኝ ከደጄ ቻው 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 ጥሩ ነይ ደህና ሁን በል ደህና ሁን ላንቺ ከርሻው መቼ ድራደራበት ብርሃን ተክቶት ሸማረበሰ ፍላሸት ፊቴ የንባ መውረጃ ይብቃ ተብሎ ዛሬ ታበሰ ሽልማት ለኔ የተባለች ይቻት አጋሬ የተሰጠች ምን ትጠብቃለን What we tell the little chicken and
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
በርጋታ ቀኖችን ብውል ተገፎ ድሪቶ ብቸኝነት በቶ ሲበማየው ከላይ ወጥቶ 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 ደስታዬ አዲሱ ጓዴ የሩቅ ዘመዴ በል ግባ ግባ እባክ ግባ በሞቴ እጃትና ልጅት መቤቴ 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 Charge it up, man, it's it. Charge it up, man, it's it. Charge it up.